Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ የኢትዮጵያን የአስቸኳይ ጊዜ አዋጅ ዝርዝር እንቃኛለን። የመከላከያ ሚኒስትሩ ሲራጅ ፈጊሳ ያብራራሉ።
25 ኪሎ ሜትር ወደ ግራና 25 ኪሎ ሜትር ወደ ቀኝ፣ እነኚህም የተለዩት ዋና ዋና መንገዶች፣ አንደኛው ከአዲስ አበባ ጅቡቲ ያለው መንገድ ነው።
የአስቸኳይ ጊዜ አዋጁ የእዝ ክፍል ያወጣውን መግለጫ አቶ ሲራጅ ሲያብራሩ ነው የሰማነው። ለመሆኑ አዋጁ ያስከተለው ሁኔታ ምን ይመስላል? ቅዳሜ ዕለት ከህዝብና ከተቃዋሚ ፓርቲዎች ጋር ኢህአዴግ ባደረገው ውይይት ከተሳተፉት መካከል ዶክተር መረራ ጉዲና እንዲህ ብለዋል።
ምንም ጥያቄ የለም። ድሮንም ቢሆን የፖለቲካ ምህዳሩ እጅግ በጣም የጠበበ ነበር። እንግዲህ የበለጠ ለማጥበብ ካልሆነ በስተቀር በእኛ በኩል ብዙ የሚፈይደው ነገር ያለ አይመስልም።
በአስቸኳይ ጊዜ አዋጁ ዙሪያ ያላችሁን አስተያየቶች ፌስቡክ ላይ ላኩልን። አዋጁ አስፈላጊ ነበር? አሁንስ የእናንተን ህይወት ላይ ምን አይነት ተጽዕኖ አሳድሯል? ፌስቡክ ላይ ንገሩን፣ እንጠብቃችኋለን።
በሌላ በኩል ደግሞ የዩኒቨርሲቲ ተማሪዎች ከጸጥታው መደፍረስ ጋር ተያይዞ ትምህርት ቤት ለመሄድ ተቸግረው ነው የሰነበቱት። የተወሰኑት ትምህርት መጀመራቸው እየተነገረ ሲሆን፣ አንዳንዶቹም የትምህርት መግቢያ ቀኑን ሲያራዝሙ መሰንበታቸው ይታወሳል። ተማሪዎችን አነጋግረናል።
ምንም ያው እንጂ ኢንፎርሜሽን ኢንተርኔትም ሁሉም ነገር አይሰራም፣ ዝግ ነው። አንዳንድ ቦታ ብቻ የሆነ ዋይፋ ምናምን ይሰራል። እሱም በጣም ሰው እየፈራ ነው። ምንም መጠቀም ምናምን የለም። ለዚህ ነው ያለው የሆነ በጣም ሰው ፈርቷል። ምንም መንቀሳቀስ ያው አስቸጋሪ ነው በጣም።
ወለጋ ላይ በጣም ብዙ የሰላም ኃይሎች ይበዛሉ። በቃ ወደ አዲስ አበባም እንደዚህ ነው። ኦሮሚያ በሙሉም እንደዚህ ነው።
ታክሲዋ ሙሉ ናት። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልን ጋቢና ቪኦኤ አድማጮች፣ ከሰዓቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። ኢትዮጵያ በአስቸኳይ ጊዜ አዋጅ እየተዳደረች ነው። የአስቸኳይ ጊዜ አዋጁን የሚያስፈጽም የእዝ መመሪያ ዝርዝር መግለጫ ወጥቷል። የኢትዮጵያ መገናኛ ብዙኃን በስፋት የዘገቡትና የመንግስት ኮሚኒኬሽን ጉዳይ መስሪያ ቤትም መግለጫውን ይፋ አድርጓል። በተያያዘ የኢትዮጵያ መንግስት ባለስልጣናትና የገዢው ፓርቲ ነባርና በኃላፊነት ላይ ያሉ አመራር ከተቃዋሚ ፓርቲዎች ምሁራንና ሌሎች የማህበረሰብ አባላት ጋር በመገናኛ ብዙኃን የሚተላለፍ ውይይት አካሂደዋል። በዚህ ውይይት ከተሳተፉት መካከል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ይህን ውይይት በተመለከተ ኢህአዴግ በአስቸኳይ ጊዜ አዋጁ የሚወስዳቸው እርምጃዎች እንኳን የፖለቲካ ልዩነት ሊያስተናግድ ወደ ከፋ ሁኔታ የሚያመራ ነው ብለዋል። የዚህን ዘገባ ዝርዝር በኋላ እንመለስበታለን። አንድ የሶማሊያ ታዋቂ ጋዜጣ ካለፈው ቅዳሜ ጀምሮ እንደተዘጋ ዋና አዘጋጁን በቁጥጥር ስር እንደዋለ ነው። የዕለታዊ ኦጋለ ጋዜጣ ሰራተኞች እንደተናገሩት የሶማሊያ መንግስት ወታደሮች ቅዳሜ ዕለት ከምሽቱ 2 ሰዓት ላይ ቢሮቸው በኃይል ከወረሩና ከተቆጣጠሩ በኋላ ዋና አዘጋጁን አብዱ አደን ጉለድን አስረዋል። የህትመት መሳሪያዎችንም ወርሰዋል። ወታደሮቹ ምንም ማስጠንቀቂያ ለመስጠታቸውንና ዋረንት ወይም ማዘዣ ለመያዛቸው የገለጹት የጋዜጣው ዋና ዳይሬክተር መሐመድ ማህሙድ አደን የቢሮ መዛግብት እንዳለ ወርሰውታል ብለዋል። የሶማሊያ ጋዜጠኞች ብሔራዊ ማህበር ድርጊቱን አውግዞ የጋዜጣው ዋና አዘጋጅ ጅም እንዲፈታ ጠይቋል። የፓሲፊክ ውቅያኖስ ደሴት ርቆ ባለው በአውስትራሊያዊ የእስረኞች ማቆያ ናሩ ውስጥ የሚገኙ ጥገኝነት ጠያቂዎች በዓለም አቀፍ ሕግ መሰረት ለሰቆቃ እየተጋለጡ ናቸው ሲል አምነስቲ ኢንተርናሽናል አስታወቀ። የሰብአዊ መብት ተከራካሪው ድርጅት ዛሬ ሰኞ ይፋ ባደረገው ሪፖርቱ ናሩ ውስጥ የታገሩት ከ400 በላይ ወንዶች፣ ሴቶችና ህጻናት ለረጅም ጊዜ በእስር በመቆየታቸው ስለ ወደፊት ህይወታቸው ምንም ተስፋ ስላላገኙ ህይወታቸውን በገዛ እጃቸው ማጥፋት ጨምሮ የተለያዩ ጎጂ ነገሮችን በራሳቸው ላይ እንደሞከሩም አመልክቷል። የኢራቅ ኃይሎች በአይኤስአይኤስ የተያዘችውን ሰሜናዊቷ የሙስል ከተማ ለማስለቀቅ ለረጅም ጊዜ ሲጠበቅ ለቆየው የመሬት ላይ ውጊያ ጀምሮ ዛሬ ሰኞ ባካሄዱት የማጥቃት ዘመቻ የኩርድ መሪዎችን የተወሰነ ድል መገኘቱን አስታውቋል። የኩርዱ ፕሬዚደንት ማሱድ ባራንዚ በቴሌቪዥን በሰጡት መግለጫ በአገሪው አቆጣጠር ዛሬ ከንጋቱ 12 ሰዓት ላይ 200 ስኩዌር ኪሎ ሜትር ነጻ መሆኑን ተናግረዋል። ለሰዓቱ የተዘጋጀው ዜና እስካሁን ነበር። ከተቀሩት የጋቢና ቪኦኤ ዝግጅቶች ላሸጋግራችሁ።
ከአሜሪካ ድምጽ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በመግቢያችን እንደገለጽንላችሁ ኢትዮጵያ በአስቸኳይ ጊዜ አዋጅ እየተዳደረች ነው። የአስቸኳይ ጊዜ አዋጁን የሚያስፈጽመው የእዝ መምሪያ ዝርዝር መግለጫ አውጥቷል። የኢትዮጵያ የመገናኛ ብዙሃን በስፋት የዘገቡበትና የመንግስት ኮሚኒኬሽንስ መስሪያ ቤትም መግለጫውን ይፋ ያደረገበት ነው። በመንግስቱ የመገናኛ ብዙሃን የተዘገበውን ሰለሞን አባተ ይዟል።
በኢትዮጵያ የመንግስት መገናኛ ብዙሃን የተነገረ ባለው ዘገባ መሰረት የሚኒስትሮች ምክር ቤት ጥቅምት 4 2009 ዓ.ም ምረት ባካሄደው ስብሰባ የአዋጁን ማስፈጸሚያ መመሪያ አጽድቋል። የህዝብን ደህንነትና ህገ መንግስታዊ ስርዓትን አደጋ ላይ በሚጥሉ የሁከትና ነውጥ ተግባራት ተሳትፎ የተገኙ ግለሰቦች ባላቸው ላይም ይወሰዳሉ የተባሉ እርምጃዎችንም መመሪያው ማካተቱን መገናኛ ብዙሃኑ ዘግበዋል። 31 አንቀጾች ያሉት መመሪያ ሁከትና ብጥብጥ እንዲሁም በህዝቦች መካከል መቃቃሮችን የሚፈጥሩ ይፋዊም ሆነ ድብቅ ቅስቀሳዎች በማናቸው መልኩና ዘዴ ተከልክለዋል እንደሚልም ተገልጿል። ከሽብርተኛ ድርጅቶች ጋር የሚኖር መስተጋብርና በልሳኖቻቸው መገልገል ላይም በተለይ እንደ ኢሳት፣ ኦኤምኤን እና መሰል የአሸባሪ ድርጅቶች ሚዲያዎች ሲል በጠራቸው የመገናኛ ብዙሃን ተቋማት ላይ መመሪያው እገዳ መጣሉ ተነግሯል። ያልተፈቀደ ሰልፍና የአደባባይ ስብሰባ፣ ለህዝብ አገልግሎት አለመስጠት፣ በትምህርትና በስፖርት ማዘውተሪያ ስፍራዎች አድማ ማድረግ በክልከላው መካተታቸው ተዘግቧል። ኮማንድ ፖስቱ ባወጣው የአስቸኳይ ጊዜ አዋጁን ማስፈጸሚያ መመሪያ በህዝባዊ በዓላት ላይ ሁከትና ብጥብጥ ሊፈጥሩ የሚችሉ ቅስቀሳዎችን ማድረግና ማወክ፣ በመሠረተ ልማቶች ላይ ጉዳት ማድረስ፣ ሰላማዊ የትራፊክ እንቅስቃሴን ማወክ፣ የሕግ አስከባሪዎችን ሥራ ማወክን መመሪያው በጽኑ ይከለክላል ይላል ይኸው የመንግሥቱ መገናኛ ብዙሃን ዘገባ። ያልተፈቀደ አልባሳት መልበስ፣ የጦር መሳሪያ ይዞ መገኘት፣ ሕገ መንግሥታዊ ሥርዓትና የሀገር ሉዓላዊነትን የሚጎዳ ተግባር መፈጸም፣ ያልተፈቀደ ቦታ መገኘት መመሪያው ካቀፋቸው ክልከላዎች ውስጥ መካተታቸውም ታውቋል። መቀመጫቸውን አዲስ አበባ ላይ ያደረጉ የውጭ አገሮች ዲፕሎማቶች ያለ ኮማንድ ፖስቱ ዕውቅና ከአዲስ አበባ ከ40 ኪሎ ሜትር ራዲየስ ውጪ መንቀሳቀስ እንደማይችሉም ኮማንድ ፖስቱ አስታውቋል። የሕግ አስከባሪ አካላት ትጥቃቸውን ለሶስተኛ ወገን አሳልፈው መስጠትና ያለ አስገዳጅ ምክንያት ሥራ መልቀቅና ፈቃድ መጠየቅ እንደማይችሉም ተደንግጓል። በልማት አውታሮችና በመሠረተ ልማት መዋቅሮች አቅራቢያ ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ከተፈቀደለት ሠራተኛ በስተቀር መንቀሳቀስ የሕግ አስከባሪዎች አስፈላጊውን እርምጃ ለመውሰድ ያስችላቸዋል ይላል መመሪያው። የሰዓት እላፊ በሚጣልበት ቦታና ጊዜ ክልከላን በመተላለፍ ከቦታ ቦታ መንቀሳቀስ እንደማይቻልም ኮማንድ ፖስቱ ማስታወቁ ተነግሯል። በተጨማሪም መመሪያው መረጃ የመስጠት የመተባበር ግዴታንም ማስቀመጡ ተዘግቧል። የአስቸኳይ ጊዜ አዋጁ ማስፈጸሚያ መመሪያ የደነገጋቸውን ክልከላዎች ተላልፎ በተገኘ ግለሰብ ላይ ይወሰዳሉ ያላቸውንም እርምጃዎች አስመልክቶ ያለ ፍርድ ቤት ትዕዛዝ እስከሚደረግ ብርበራ አንስቶ በቁጥጥር ስር መዋልና የሕግ አስከባሪዎች አስፈላጊውን አግባብነት ያላቸውን እርምጃዎች መውሰድ የሚያስችላቸውን ሥልጣንም ዘርዝሯል። መግለጫው አክሎም ተጠርጣሪዎችን ለፍርድ ቤት በማቅረብና በታድሶ የሚለቀቁትን እየለየ የእርምት እርምጃ በመውሰድ አዋጁ ጸንቶ እስከሚቆይበት ጊዜና ሰላምና መረጋጋት እስኪመለስ ድረስ ኮማንድ ፖስቱ አገሪቱን በበላይነት እንደሚመራም በመግለጫው መነገሩን የመንግሥቱ መገናኛ ብዙሃን ዘግበዋል። ኮማንድ ፖስቱ የሚመራው በጠቅላይ ሚኒስትሩ እንደሆነ የአስቸኳይ ጊዜ አዋጁ ገልጿል። ሰሞኑን በተለያዩ ዘገባዎች ከማብራሪያዎች ጋር እንመለስበታለን።
በሳምንቱ ማብቂያ የኢትዮጵያ የመከላከያ ሚኒስትር ሲራጅ ፈጊሳ መንግስቱ በሚቆጣጠረው የመገናኛ ብዙሃን ስለ አስቸኳይ ጊዜ አዋጁ የሚከተለውን ማብራሪያ ሰጥተዋል።
እነኚህ የተከለከሉ ተግባራት የያዘው ክፍል ራሱ 3 ንዑስ ክፍሎች አሉት። አንደኛው ንዑስ ክፍል በመላው በሀገሪቱ ውስጥ የተከለከሉ ተግባራት የሚገልጽ ነው። ንዑስ ክፍል 2 ደግሞ በተወሰኑ የሀገሪቱ አካባቢዎች በተጨማሪ እንዳይፈጸሙ የተከለከሉ ተግባራትን የያዘ ነው። ንዑስ ክፍል 3 የክፍል 1 ንዑስ ክፍል 3 ደግሞ እንደዚሁም ግዴታ የመተባበር ግዴታን መረጃ የመስጠት ግዴታን የሚያመለክት ነው የሚሆነው። ከዛ በተረፈ ንዑስ ማለት የክፍል 2 የዚህ መመሪያ ክፍል 2 የሚገልጸው በዋነኛነት እነኚህ የተከለከሉ ተግባራት ተፈጽመው ሲገኙ መወሰድ ስላለባቸው እርምጃዎች ነው የሚያስቀምጠው ክፍል 2። ክፍል 3 ደግሞ በተመሳሳይ በሌላ መልኩ ደግሞ የሚያስቀምጠው ተሐድሶና ፍርድ ቤት ስለማቅረብ የሚገልጽ ነው የሚሆነው። አጠቃላይ ማህበራዊ ድረገጽ ተከልክሏል የሚል አይደለም። ማህበራዊ ድረገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም፣ እስካሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነትን ጭምር ነው የሚከለክለው። ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው። ዲፕሎማቲክ ኮሚኒቲ በተመለከተ 40 ኪሎ ሜትር በላይ መንቀሳቀስ አትችሉም ሲባል ለራሳቸው ደህንነት ነው፣ ከሌላ ነገር አይደለም። ስለዚህ እንደዚህ አይነት ከዛ ውጭ በሚሆኑበት ጊዜ ማሳወቅ አለባቸው ሲባል አይዘር ኃላፊነት ራሳቸው ሊወስድ ይችላል ወይም ጥበቃም ሊደረግላቸው ይችላል። ስለዚህ አሳውቀው ነው መንቀሳቀስ ያለባቸው ሲፈቀድ በኮማንድ ፖስት። አንደኛው የተለየው ቦታ በሀገሪቱ በሁሉም አቅጣጫዎች ባሉ ድንበሮች 50 ኪሎ ሜትር ወደ ውስጥ ገባ ብሎ ይሄ እነኚህ አንቀጾች ወይም ደግሞ ቀይ ዞን ብለን የለየነው አንዱ ቦታ በዋና ዋና የሀገራችን መንገዶች 25 ኪሎ ሜትር ወደ ግራና 25 ኪሎ ሜትር ወደ ቀኝ። እነኚህም የተለዩት ዋና ዋና መንገዶች አንደኛው ከአዲስ አበባ ጅቡቲ ያለው መንገድ ነው። ሁለተኛ ከአዲስ አበባ ሻሸመኔ ዶሎ ያለው መንገድ ነው። ሶስተኛ ከአዲስ አበባ ሐረር ያለው መንገድ ነው። አራተኛ ከአዲስ አበባ አሶሳ ያለው መንገድ ነው። አምስተኛ ከአዲስ አበባ ጋምቤላ፣ ስድስተኛ ከአዲስ አበባ ገብረ ጉራቻ፣ ሰባተኛ ከጎንደር መተማ፣ ስምንተኛ ከጎንደር ሁመራ፣ ዘጠነኛ ከአዲስ አበባ ሻሸመኔ ሞያሌ መንገድ። እነኚህ ዋና ዋና መንገዶች 25 ኪሎ ሜትር በቀኝና 25 ኪሎ ሜትር በግራ ቀይ ዞን ተብለው የተለዩና ቅድም የገለጽኳቸው አንቀጾች ተግባራዊ የሚሆኑባቸው ቦታዎች ናቸው። መላው የሀገራችን ሕዝቦች አሁንም እያደረጉት ያለ ድርጊት ነው። ይህን አዋጅ ለማስፈጸም ከጫፍ እስከ ጫፍ እየተረባረቡ እንዳሉ እናውቃለን። በራሳቸው አቅምም ሰላም ለማረጋገጥ እየተሰራ ያለውን ስራ እናውቃለን። ስለዚህ ሕዝቦች በያሉበት እየሰሩት ያለውን ስራ አሁን ይህን መመሪያ በምናወጣበትም ሰዓት ጭምር በየቦታው በመሳተፍና ተግባራዊ ድጋፋቸውንና ከድጋፍ ያለፈም በማስፈጸም ጭምር እያደረጉት ያለው እንቅስቃሴ ተጠናክሮ እንዲቀጥል በዚህ አጋጣሚ ማሳሰብ እፈልጋለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያ መንግስት ባለስልጣናትና የገዢው ፓርቲ ነባርና በኃላፊነት ላይ ያሉ አመራር ከተቃዋሚ ፓርቲዎች ምሁራንና ሌሎች የማህበረሰብ አባላት ጋር በመገናኛ ብዙሃን የሚተላለፍ ውይይት አድርገዋል። በዚህ ውይይት ከተሳተፉት መካከል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና በቀዳሚው ውይይት ያዳመጠ የመሰለው ኢህአዴግ በአስቸኳይ ጊዜ አዋጁ የሚወስዳቸው እርምጃዎች ግን እንኳን የፖለቲካ ልዩነት ሊያስተናግድ ወደ ከፋ ሁኔታ የሚያመራ ነው ብለዋል። ማምሻውን ሄኖክ አነጋግሯቸው ነበር።
ያው እኛ ያልተበግነው እና ማን ደግፈው ነው እሱ ይታወቃል። ባለፈው ቅዳሜ መንግስት በጠራው ስብሰባ ላይ ይህንኑ አስታውቃለሁ። ለሀገርም ለህዝብም እንደማይጠቅም እና ያደግ ከእንደዚህ አይነቱ ነገር ተቆጥቦ ለመሰረታዊ ለውጥ እንዲዘጋጅ የኢትዮጵያ ህዝብንም እንዲያዘጋጅ እና ችግሮችን በሰላማዊ መንገድ ለመፍታት በድርድር ለመፍታት ልቦናው እንዲኖረው ተናግሬ ነበር ማለት ነው ባለፈው ቅዳሜ በሬዲዮ ፋና በኩል በተጠራው ስብሰባ።
አሁን ግን የአስቸኳይ ጊዜ አዋጁ በሳምንቱ መጨረሻ ዝርዝር ወጥቷል። በኮማንድ ፖስቱ ተቃዋሚዎችንና የእናንተን እንቅስቃሴ የመናገር እንደዚሁም የመደራጀት መብቶችን በተመለከተ ምን አይነት ተጽዕኖ ያሳድራል የአስቸኳይ ጊዜ አዋጁ?
ምንም ጥያቄ የለም። ድሮውንም ቢሆን የፖለቲካ ምህዳሩ እጅግ በጣም የጠበበ ነበር። እንግዲህ የበለጠ ለማጥበብ ካልሆነ በስተቀር በእኛ በኩል ብዙ የሚፈይደው ነገር ያለ አይመስልም።
እንግዲህ ቅዳሜ ዕለት ውይይት ሲደረግ ነበረ ከተለያዩ አካላት። እንግዲህ የአስቸኳይ ጊዜ አዋጁን ተመርክዞ ታዲያ በእናንተ እንቅስቃሴ በተለይ የተቃዋሚ ፓርቲዎች እንቅስቃሴ ላይ በዝርዝር የሚመለከታችሁና የማይመለከታችሁ ጉዳይ የተወያያችሁበት የተነጋገራችሁበት ሁኔታ አለ?
በሀገሪቱ አጠቃላይ ጉዳዮች ላይ ነው የተነጋገር ነው። ኢትዮጵያ ወዴት እየሄደች ነው? ኢህአዴግ መንግስት ምን እያደረገ ነው? ምን ማድረግ አለበት? በተለይም የገፋበት መንገድና ሀገሪቷ አደገኛ መስቀለኛ መንገድ ላይ መድረሷ ለሁሉም አይጠቅምም። ስለዚህ ነገሮች በሰላማዊ እና ህጋዊ መንገድ እንዲፈቱ፣ በውይይት እንዲፈቱ፣ ኢህአዴግም ለዚህ እንዲዘጋጅ ለብቻ ለመቶ ቢሊዮን የኢትዮጵያ ህዝብ መፍትሄ አመጣለሁ ብሎ የገፋበት መንገድ የማያዋጣ ጨዋታ መሆኑን በስፋት ተነጋግረንበታል።
ግን ምን ፋይዳ አለው እንደዚህ አይነት ውይይት? አሁን ሀገሪቱ የምትተዳደረው የሚመስለው በወታደር ነው የሚመስለው። ምክንያቱም የህግ አስከባሪዎች ተጠርጣሪዎችን ያለ ፍርድ ቤት ትእዛዝ በቁጥጥር ስር መዋል ይችላሉ። በዚህ በአዋጁ ተፈጻሚነቱ እስከሚያበቃበት ድረስ ደግሞ የተሃድሶ ትምህርት በመስጠት የሚለቀቀውን እንዲለቀቅ፣ ወደ ፍርድ የሚቀርበውን ወደ ፍርድ እንዲሄድ፣ ማንኛውም ሬዲዮ ወይም የቴሌቪዥን ድምፅ፣ የምስል ፎቶ፣ ቲያትርና ፊልም የሚተላለፉ መልእክቶችን መቆጣጠርና መገደብ፣ በጣም ሰፊ የሆኑ መብቶችን ነው ለወታደሩ የሚሰጠው። እና እንደዚህ አይነት ውይይት አገሪቱ በአስቸኳይ ጊዜ አዋጅ ላይ ያለች መነጋገር ምን ፋይዳ አለው ይላሉ?
እኔ እንግዲህ በምንጊዜም ቢሆን መንግስት የሚወስዳቸው እርምጃዎች በእኛ በኩል በተለይ ሰላማዊና ህጋዊ ትግሉን የሚጎዱ እርምጃዎች ማንንም እንደማይጠቅሙ፣ ለምሳሌ ሚዲያ አካባቢ ብዙ ሰዎች አስተያየት ሰጥቷል። የኢትዮጵያ ሚዲያ ጋቢስና የማይጠቅም መሆኑን፣ ተቃዋሚዎች ወደ ውጭ የሚያዩት እንዲያውም አንዱ የኔ ስም ጠቅሶ የኢትዮጵያ ሚዲያ ሙሉ በሙሉ ለተቃዋሚዎች የተዘጋ ስለሆነ ወደ ውጭ ማየቱ ምን ያስገርማል? ለውጭ ሚዲያዎች ኢንተርቪው መስጠት ምን ያስገርማል? በር የዘጋችሁት እኮ እናንተ ናችሁ፣ ኃላፊነቱን የምትወስዱ እናንተ ናችሁ ብሎ አንድ ከተሰብሳቢ ሲናገር ነበር። ስለዚህ እንግዲህ ኢህአዴግ በአንድ በኩል እየሰሙ በሌላ በኩል ደግሞ ሌላ እርምጃዎችን እየወሰዱ ስለሆነ ውሎ አድሮ ከማየት በስተቀር እኛ ያለን አማራጭ ለኢህአዴግም ለኢትዮጵያ ህዝብም የሚያዋጡ መንገዶች የሰላም መንገዶች ህዝቡን በሰላም መምራቱ፣ በሰላም እንዲኖር ማድረጉ፣ ህዝቡ ለክብሩ ለነጻነቱ በሰላም የሚያደርገውን ትግል መደገፉ፣ ህገ መንግስቱ በሚፈቅደው ደረጃ ህዝቡ እንዲደራጅ ለመብቱ እንዲንቀሳቀስ ከመፍቀድ ውጪ ያንን ለመገደብ የሚወሰዱት እርምጃዎች ብዙ እንደማይጠቅሙ፣ እንዲያውም ከጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሮቹ በስተቀር የኢህአዴግ ባለስልጣናት በሙሉ የነበሩ ይመስሉኛል። የማውቃቸው ፊቶች በሙሉ ነበሩ። ይህ አይነት ውይይት እያካሄዱ በሌላ በኩል ደግሞ የፖለቲካ ምህዳሩን ይስፋ እየተባለ እየተጠየቀ የበለጠ ለመዝጋት ደግሞ መንቀሳቀስ ምን አይነት ፖለቲካ እንደሆነ እንግዲህ እናያለን ማለት ነው።
እንግዲህ የመገናኛ ብዙሃንንም በተመለከተ በተለይ በዝርዝር የተሰጠው ኢሳትና ኦሮሞ ሚዲያ ኔትወርክን መከታተል በኮማንድ ፖስቱ የታገደ ጉዳይ ነው። እንደው እስኪ ለአድማጮቻችን ለማብራራት ያህል የአስቸኳይ ጊዜ አዋጅ በታወጀባት አገር ውስጥ የተቃዋሚ ፖለቲካ ፓርቲ አባል መሆን ምን እንደሚመስል እስኪ ይግለጹልን። አሁን ከኔ ጋር ሲነጋገሩ በግልጽና በሙሉ ሀሳብና ነጻነት ነው ከኔ ጋር እየተነጋገሩ ያሉት?
እኔ እንግዲህ እንዳልኩኝ እንደ ማንኛውም ኢትዮጵያዊ ፍርሃትም ስጋትም ጭንቀትም እየተሰማኝ ነው። ምንም ጥያቄ የለም። ለራሴ ብቻ ሳይሆን መቶ ሚሊዮን የኢትዮጵያ ሕዝብ ዲሞክራሲያዊ ስርዓትን አገኛለሁ፣ በሰላም ለመኖር የሰላም ዋስትና አለኝ፣ ህገ መንግስቱ ይህንን ዋስትናን ያከብርልኛል፣ የበለጸገች ዲሞክራሲያዊት ኢትዮጵያ ትፈጠራለች ብሎ በተስፋ ሲጠብቅ የነበረው ወጣት መልሱ እንደዚህ ከሆነ በጣም አስቸጋሪ ነው። በሰላማዊ መንገድ ሚሊዮኖች መሰረታዊ ለውጥ እየጠየቁ ነው። መሰረታዊ ለውጥ ለሚጠይቅ ወጣት፣ ለሚጠይቅ ህዝብ መልሱ ጥይት መሆን የለበትም። ይህንን አስቡበት ብዬ በአደባባይ ለኢህአዴግ መሪዎች ለመናገር የሚገባኝን ተናግራለሁ። ዞሮ ዞሮ እንግዲህ ህዝቡ በእንደዚህ አይነት ሁኔታ የመብት ትግሉን ያቆማል አያቆምም ያ እንዳለ ሆኖ፣ ዋና ጉዳይ ግን ሀገሪቷ ወደ ተሻለ ሰላማዊ ሽግግር፣ ወደ ሰላማዊ መንገድ ህዝቡ በሰላም ወጥቶ በሰላም ስራው ሰርቶ ወደሚገባበት አይነት ሁኔታ እየመሯት እንዳልሆነ እንዳልኩ ባለፈው ቅዳሜ ያልተነሳ ጥያቄ የለም በዚህ አቅጣጫ ማለት ነው። ከኛም ሌሎች ተሰብሳቢዎችም በአብዛኛው ኢህአዴግ ደጋፊዎች ይመስሉኛል። ከነሱም አንዳንድ ኢህአዴግ ደጋፊዎች ናቸው ብዬ የማያቸው ጥያቄዎች አንስተዋል። ሁላችንም የጋራ ሀገር አለን። በዚህ የጋራ ሀገር ውስጥ አንድ ፓርቲ ብቻ ብቸኛ ወሳጅም ብቸኛ ተወካይም መሆን የማይችልበት ደረጃ ላይ ደርሰናል። ስለዚህ ለምትወስዷቸው እርምጃዎች ደጋግማችሁ አስቡበት። ሀገሪቱና ህዝቧን ወደ ተሻለ ሰላማዊ ሽግግር ምሩ የሚል ጥያቄ ሲነገር ነበር ማለት ነው ቅዳሜ። እኔም ሁለት ዙር ነው የተሰጠኝ እድል እና ሁለቱንም ዙር መሰረታዊ ጉዳይ ናቸው የሚላቸውን የይስሙላው ዲሞክራሲ እና የይስሙላው ፌዴራሊዝም ሀገሪቷን ወደዚህ እንደከተታት፣ የይስሙላ ምርጫም የትምን እያደረሳት እንዳልሆነ በዚህ ላይ ደጋግሞ እንዲያስቡበት ነበር ያልኩኝ። እንዲያውም ትላልቅ ወደ 78 የሚሆኑ የኢህአዴግ ባለስልጣናት አብረን ነበረ ምሳ ቁጭ ብለን የበላ ነው። እኔ ወደ ተሻለ ወደ ብሔራዊ እርቅ ለሀገሪቷን ለመምራት የተዘጋጁ መስሎኝ ነበር፣ የሰሙ መስሎኝ ነበር ማለት ነው። ብዙ ነገሮች
በጣም ነው የማመሰግነው። ዶክተር መራራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና በኢትዮጵያ ትልቁ የተቃዋሚ ፓርቲዎች ጥምረት መድረክ አመራር አባል ለሰጡኝ ማብራሪያ አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።
በርካታ የዩኒቨርሲቲ ተማሪዎች ከጸጥታው መደፍረስ ጋር ተያይዞ ወደ ትምህርት ቤት ለመሄድ ተቸግረው ነው የሰነበቱት። የተወሰኑት ትምህርት መጀመራቸው እየተነገረ ሲሆን፣ አንዳንዶቹ የትምህርት መግቢያ ቀኑንም ሲያራዝሙ መክረማቸው ይታወሳል። ተማሪዎቹን አነጋግረናል። እንደ ጎንደር ዩኒቨርሲቲ ያሉት ሶስት ጊዜ የተማሪዎችን የትምህርት መጀመሪያ ጊዜ ሲያስተላልፉ፣ በመቀሌ ዩኒቨርሲቲ ተማሪዎች በዚህ ሳምንት ማብቂያ ወደ ግቢ ገብተዋል። ሁለት ተማሪዎች አስተያየታቸውን ለቪኦኤ ሰጥተዋል። ወደዛው እንለፍ።
ወለጋ ዩኒቨርሲቲ ነበር ባለፈው አመት። አንደኛ አመት ተማሪ ነበርኩ ባለፈው አመት። ስለ ፖለቲካ ምናምን ነገር ስለ ተባረርኩ ተመልሼ መሄድ አልቻልኩም እና እኔ ደግሞ አዲስ አበባ አካባቢ መጣሁ ጊዜ ትናንትና ነበር። መንገዱ እስከዚህም ሰላም አይደለም ጸጥታ ኃይሎች ብዙ ናቸው እና በጣም አስቸጋሪ ነው መንገዱ። ወለጋ ነበርኩ። ወለጋ ላይ በጣም ብዙ የሰላም ኃይሎች በጣም ይበዛሉ። በቃ ወደ አዲስ አበባም እንደዚህ ነው፣ ኦሮሚያ በሙሉም እንደዚህ ነው። የኦሮሞ ተቃዋሚ ሰዎች አሉ እና እነሱ ሰላም እስከምናገኝ ምንም እንቅስቃሴ አንፈልግም እያሉ ነው። እኔ ከዩኒቨርሲቲ ስለተባረርኩ የተወለድኩት ሀገርም መንግስት ነገሮችን ላይ ስላደረገ እኔ ለሰላሜ ብዬ ነው ከዛ የወጣሁት።
እንደሚታወቅ
በኮማንድ ፖስት ነው የሚመራው ኢትዮጵያ ማለት ግን እኔ አሁን አምቦ ነው ያለው ምንም የትምህርት ገበታ የሚባል ያው እስካሁን ምንም የለም ተማሪ ያንቀሰቀስን ያው ማኪና ብቻ ነው የሚዘረው እና አሁን እኔ የትምህርት ገበታ ምናምን የለም በጭራሽ ማለት ምን ማለት መጀመርም ትምህርት ግን የአምቦ ዩኒቨርሲቲ አሁን ተማሪዎች እየገቡ ነው ያው ሪፕሻ ምናምን የለም ሰው ያው ዲሽ ምናምን ይሳትና ወይ ምን መጠቀም ምናምን የለም ያው ሰው እየቀየሩ ነው አሁን ይሳትና ወይ መጀመሪያ ያው በሁለት አንቴና ነው የሚጠቀሙ አሁን ግን ሁሉም ሰው በቃ አንቴናው ምናምን ናቅሏል ምንም ያ እንጂ ኢንፎርሜሽን ኢንተርኔትም ሁሉም ነገር አይሰራም ዝግ ነው አንዳንድ ቦታ ብቻ የሆነ ዋይፋይ ምናምን ይሰራል እሱም በጣም ሰው እየፈራ ነው ምንም መጠቀም ምናምን የለም ለዚህ ነው ያለው የሆነ በጣም ሰው ፈርቷል ምንም መንቀሳቀስ ያው አስቸጋሪ ነው በጣም አምቦ በቃ ምንም መንገድ ላይ ፖሊስና ያው መከላከያ ነው ያለው ሰው ዝም ብሎ በቃ ማይድ ብቻ ነው እስከ 12 ሰዓት ብቻ ነው የሚቆዩ ወደ ቤት ነው የሚገው ምን ያርግ ነው በቃ ከዚህ በኋላ እንዴት ነው የሚኖረው እዛ ነው የሚያሱ በየቦታው ማ አረ እንደ ድሮ አይደለም እኔ አሁን አራት ወለቃ ቆይቻለሁ እዚህ ማለት ነው ያው መንገድ ላይ ብዙ ሰው አይታይም ማለት የተማሪዎች ማለት ወደ ዶርም ነው የሚገው ቀማታ አይቆዩም
ዘጋቢያችን ግርማይ ገብሩ ከመቀሌ በሳምንቱ መጨረሻ ወደ ትምህርት ገበታቸው የተመለሱና አዳዲስ ተማሪዎችን አነጋግሯል። ተማሪዎቹ ወደ መቀሌ ለመጓዝ ስጋት እንደነበረባቸው ገልጸው አሁን ያለው ሁኔታ ግን ሰላማዊ እንደሆነ ተናግረዋል።
ስሜ ሳምራዊት መሳፍን ትባላለሁ። የመጣሁት አማራ ክልል ወረዳው ጠገይነ ነው። ከተማው ደግሞ ሰራቀት ትባላለች። በእውነት እኔ መጀመሪያ እግዚአብሔር ማመስገን እፈልጋለሁ። ምክንያቱም ከዛ ስንነሳ ሁኔታዎች ሁሉ ያልተስተካከሉ ስለነበሩ በጣም ፈርተን አብዛኛው ሰው እንደውም ቀሪ ነበር ማለት በቃ ለቴዲዶ እንደምንም በስልክም በምንም በአካልም እንደዛ ነበር ማለት ግን እግዚአብሔር ተመሰገነ ይሁን አቀባበሉም አሪፍ ነው በቃ ሁሉም ነገር ከተጠበቁት በላይ ሆኖ የቆየኝ በተለይ በግቢ ጉባኤ ምናምን አቀባበል ተደርጎ ነበር እጅግ በጣም በቃ ከህሊና በላይ ነው እውነት ለመናገር ማለት ነው እግዚአብሔር ነው የሚያውቀው በጣም ነው ደስ ያለኝ።
መልካሙ ዳኝ ይባላልሁኝ የመጣው አፋር ክልል ነው የ3ኛ አመት ኮምፒውተር ሳይንስ ተማሪ ነኝ።
መልካሙ እንዴት ነው የትምህርት ጊዜው እንግዲህ ካለው የኢትዮጵያ ሁኔታ አንጻር ስናየው በአጠቃላይ እንዴት ነው አሁን የትምህርት ሁኔታ አጀማመሩ?
የትምህርት ሁኔታ አጀማመር በጣም ደስ የሚል ነው። እንደጠበቅነው ሳይሆን እንዳልጠበቅነው ሆኖ አግኝተነዋል። ምክንያቱም የጠበቅነው የነበረ ትንሽ በሰላም ጉዳይ በቤተሰብ በመጨናነቅ ጉዳይ ነበር እያይታችሁት ነው እንጂ ከዚህ ደረጃ ላይ ትደርሳላችሁ የሚል ሰላም በውስጣችን ላይ አስበንና አድርገን የመጣነው ነገር አይደለም። ግን እንደጠበቅነው ሳይሆን እንዳልጠበቅነው ነገር አግኝተን ሁሉን በሰላምና በፍቅር ማጀማመር ላይ እንገኛለን።
ስሜ አብረት ክርፊያል ይባላል።
እሺ ከየት ነው የመጣሽው?
ከአድዋ።
አድዋ አዲስ ተማሪ ነሽ ለዩኒቨርሲቲው?
ለዚህ ካምፓስ አዲስ ተማሪ አይደለኝ። ታሞኝ ነበር እና ወዝድሮ መልቼ ብሄድ አሁን እንደ አዲስ ገባት።
ሁኔታው አሁን እንግዲህ ሰላም ነው ወይ? የትምህርቱ አቀባበል እንዴት ነው? ዩኒቨርሲቲው እንዴት እየተቀበላችሁ ነው?
ጥሩ ነው እግዚአብሔር ይመስገን። ዩኒቨርሲቲው ከመጀመሪያ እስካሁን ጥሩ ነው። ተማሪው እኛና ሌላም ሁሉም በኩል ጥሩ ነው እየተቀበሉት።
ስሜ መሰረት ሶርሳ ይባላል። የመጣሁት ከሻዋ ነው። ግቢ ውስጥ ኖርኩበት። የ5ኛ አመት የኢንዱስትሪያል ኢንጂነሪንግ ተማሪ ነኝ።
እንዴት ነው ትምህርት እንግዲህ አዲሱ አመት እንዴት ይዛችሁታል? መሰረት
አዲሱ አመት በጣም ደስ በሚል ሁኔታ ነው። ከ18 ጀምሮ ነው የተያዘው እቅዱ። ሲኒየር ተማሪዎችን በመቀበል ማለት ነው። ከ27 ጀምሮ ደግሞ የፍሬሽ ተማሪዎች አቀባበል ነበረ። በሁለቱም በኩል አደረጃጀት ማለት በሁለቱም በኩል አቀባበል ሲናደርግ እንደውም ተማሪን ከበር እስከ እንደውም ከየፌርማታዎች ከማንሃራ ከኤርፖርትና እንደውም ከበር እስከ ዶርማቸው ድረስ እቃቸውን በመሸከም በጣም ደስ በሚል ሁኔታ ስንቀበላችሁ ነበረ።
መልካም የትምህርት ጊዜ እንዲሆንልሽ እመኝልሻለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ግርማይንም እንግዲህ የዛሬው ፕሮግራማችን ተጠናቋል ለማለት እኔ ቸኩልኩ።
አስተያየቶች አንድ ሁለት አሉላ አባነጋ ምን ብሏል መሰለሽ? መስታወት ዘረኝነት ይጥፋ
ትግሬ፣ ኦሮሞ፣ አማራ መባባል ይቅር ሰው በፈለገው ሀገር የመማር የመኖር መብቱ ይጠንክር የሚል አስተያየት ሰጥቷል። አትቪያ አማሪክ ላይ ነው። ሁላችሁንም እናመሰግናለን።
የዛሬው የጋቢና ጉዟችን አሁን ይፈቅድልኛል ተጠናቋል።
አስተያየቶቻችሁን አትቪያ አማሪክ ላይ ላኩልን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋው ነበርኩ።
በቴክኒክ ያቀነባበረው ደግሞ ሞክቢል ያበረው ነው። ዲጄ ፋጹ ሙዚቃዎችን ሲመርጥ ነበር።